ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
ኮግላብ የአርቲፊሻል ኢንቴሊጀንስ ካምፓኒ ሆኖ ስራ የጀመረው 2013 ላይ ነው። በወቅቱ አይታወቅም አርቲፊሻል ኢንቴሊጀንስ ማለት ይቻል ነበር። ከምንሰራቸው የሶፍትዌር ዲቨሎፕመንት ፕሮዳክቶችን፣ ሰርቪሶችን እና ስራዎች ባሻገር
የሰማነው በሰው ሰራሽ ልህቀትና ሮቦቲክስ እውቀቶች ላይ የሚሰራው አይኮግላብ ተቋም አጋር መስራች አቶ ጌትነት አሰፋን ነው። ተቋሙ ህጻናትና ታዳጊዎችን ከዘርፉ ጋር በለጋ እድሜያቸው የሚያስተዋውቅ ተንቀሳቃሽ ቤተ ሙከራ መርሃ ግብር ከሰሞኑ ይፋ አድርገዋል። ከዚህ ጋር የተገናኙ ሀሳቦችን ቆየት ብለን እንሰማለን። ሌሎች ጉዳዮችም የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ንጉሱ ታምሬ ደግሞ የምስልና የድምፅ ቅንብሩን ይከውናል። አብራችሁ እንድትቆዩ እንጋብዛለን። ወደ ቀዳሚው ዘገባ እንሻገር። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ወደ ቀዳሚው ዝግጅታችን ስንሻገር ሰው ሰራሽ ልህቀትና ሮቦቲክስ እውቀቶችን ለማህበረሰቡ በማዳረስ ረገድ የቀደመ ስም ያለው አይኮግላብ ከሰሞኑ ደግሞ ህጻናትና ታዳጊዎችን ከዘርፉ ጋር የሚያስተዋውቅ ተንቀሳቃሽ ማስተማሪያ ይፋ አድርጓል። አስፈላጊ የማስተማሪያ ቁሳቁሶች የተሟሉለት የመኪና ውስጥ አናሳ ትምህርት ቤት ዲጄ ትራክ የሚል መጠሪያ አለው። ስለ አገልግሎቱ የበለጠ ለማወቅ ከአይኮግ አጋር መስራችና ዋና አማካሪዎች መካከል አንዱ የሆነውን አቶ ጌትነት አሰፋን እንግዲህ በስልክ መስመራችን አግኝተነዋል። አስቀድሞ የመርሃ ግብሩን ዓላማ ያስረዳናል።
አይኮግላብ የአርቲፊሻል ኢንቴሊጀንስ ካምፓኒ ሆኖ ስራ የጀመረው 2013 ላይ ነው። በወቅቱ አይታወቅም አርቲፊሻል ኢንቴሊጀንስ ማለት ይቻል ነበር። ከምንሰራቸው የሶፍትዌር ዲቨሎፕመንት ፕሮዳክቶችን፣ ሰርቪሶችን እና ስራዎች ባሻገር የትምህርት ተቋማቶች ላይ ነበረ ከፍተኛ ስራዎች ስንሰራ የነበረው። ኦልሞስት ወደ 5-6 ዓመት እንደዚህ አይነት ስራዎች በየዩኒቨርሲቲዎች ላይ ጥሩ ስራዎች ሰርተናል ብዬ አስባለሁ። በካሪኩለም ደረጃ ኢንትሮዳክሽን ቱ አርቲፊሻል ኢንቴሊጀንስ እንዲሰጥ በዛ ወቅት በነበሩ ሳይንስ ቴክኖሎጂ ሚኒስትሮች፣ ኤጁኬሽን ሚኒስትሮች ጋር አብረው በመሆን በመስራት በሁሉ ዩኒቨርሲቲዎች በትንሹ ኢንትሮዳክሽን ቱ አርቲፊሻል ኢንቴሊጀንስ ኮርስ እንዲሰጥ በትምህርት ሚኒስቴር ደረጃ ስራዎች ሰርተናል። እነዚህን ስራዎች ስንሰራ ነበር። አብዘርቭ ካደረግነው ውስጥ አንደኛው ያው የተማሪዎች ላብራቶሪ እጥረት እና አድቫንስ ለሆኑ ቴክኖሎጂዎች አክሰስ በጣም እጥረት አለ። በወጣቱ በኩል የመጀመሪያ እይታ ማየት በጣም ችግር አለ። ከአዲስ አበባ ውጭ ያሉ ከተማዎች ላይ ማለት ነው። እና በየከተማው ላብራቶሪዎች መገንባት በየዩኒቨርሲቲ ደግሞ በዛ ደረጃ የተዘጋጁ ሰዎችን ማፍራት ኢኮኖሚካሊ ትንሽ ያዝ ያደርጋል። ያሰብነው ምንድን ነው? አትሊስት ዲጂትራክ በሚባል ፕሮጀክት ላይ በኮንቴነር ኦር ባስ ውስጥ ወጣቶች ኤርሊ ስቴጅ የሆኑ ልጆችን እንዲያዩ ከዛ በኋላ ራሳቸው ደግሞ ፎከስ አድርገው ኤክስፕሎር እንዲያደርጉ ለማድረግ ነው።
ዲጂትራክ የሚባለው እንግዲህ በመኪና ውስጥ የተዘጋጀ ተንቀሳቃሽ ቤተ ሙከራ እንደሆነ ነው የተገነዘብ ነው። በውስጡ ምን ምን ነገሮችን ይዘዋል? መሰረታዊ ትምህርት ዝግጅቶችንስ ምን ያህል ያካተተ ነው?
የተለያዩ አይኦቲ ዲቫይሶች አሉት ላብራቶሪ ውስጥ፣ ሮቦቶች አሉት፣ ኤሌክትሮኒክስ ዲቫይሶች አሉት፣ ቤዚክ አርቲፊሻል ኢንቴሊጀንስ የሚማሩበት ሶፍትዌር ኪቶች አሉት። የተሟላ ላብራቶሪ ነው። በነሱ እድሜና በነሱ ካታጎሪ እንዲህም ይቻላል ወይ? አሀ እኔ ፕሮግራም ማድረግ እችላለሁ ወይ? እኔም ኢንተርኔትን፣ ኮምፒውተር፣ ላፕቶፕን ተጠቅሜ ፕሮጀክት መስራት እችላለሁ፣ ኢንካም ጀነሬት ማድረግ እችላለሁ፣ ቢዝነስ መስራት እችላለሁ የሚል አሀ ሙቭመንትን ለመፍጠር የሚያስችል ኢንሳይት ነው እየፈጠረን የምንሄደው። ኢማጂን አንድ ሩላር ሳይድ ያለ ምንም አይነት ኢንተርኔት ላፕቶፕ አይቶ የማያውቅ ሰው እነዚህን ኮምፒውተሮች ኤሌክትሮኒክሶችን ለመቶ ሰዓት ነክቶ ምን አይነት ነገራቶችን ኢማጂን ሊያደርግ ይችላል? ከዛ ሰዓት ጀምሮ ያው አይተኛም ያ ልጅ በተቻለ ወደዚህ ኢኮኖሚ ወደዚህ ነገር ለመቀላቀል የሚፈልጉ ሰዎች ሊፈጠሩ ይችላሉ። ለአንዳንዶቹ ደግሞ ምንም ላይመስላቸው ይችላል። ሁሉንም ሰው በአንድ ካታጎሪ ውስጥ መከፋፈል ይከብዳል። ኮምፒውተር አይቶ ማያቅ፣ ላፕቶፕ አይቶ ማያቅ፣ ኢንተርኔት ነክቶ ማያቅ፣ ሶፍትዌር ፕሮግራም አድርጎ ማያቅ፣ አይኦቲ ዲቫይሶችን አይቶ ማያቅ ለእነዚህ ሰዎችን አሃ ሙቭመንት መፍጠር እና እነሱ ደግሞ ራዲካሊ ሙቭ እንዲያደርጉ እንደ አንድ ምሳሌም እንደ ዲጂትራክ ያው ይህን ሊድ የምታደርገው በቴሌ ኢንዱስትሪ እንደ ሚዲያዎች ላይ ምኖች ላይ እንደምትጠቅሰው ከሆነ ከአስራ መቶ በታች ባለ ጊዜ ነው ኮምፒውተር የመጀመሪያ ኮምፒውተርን በመነካካት ከዛ ሰዓትና ደቂቃ ጀምሮ ነው እንግዲህ ፕሮግራም ማድረግ እችላለሁ መለወጥ እችላለሁ ወደሚሉ ኢንስታንሶች እንደዛ እንድታስብ ያደረጋት ማለት ነው።
ስለዚህ ህጻናትና ታዳጊዎች በለጋ እድሜያቸው ከዘርፉ ጋር እንዲተዋወቁ ወይንም እንዲመሰጡ የማድረግ የመጀመሪያ ሂደት ነው ማለት ነው
ማለት ይቻላል።
ዝርዝር መግለጫችሁ ላይ እየተመለከትኩ ነበረ። በዘርፉ ውስጥ ያሉ የእውቀት ክፍተቶችን በመሙላት ረገድ የራሱ አስተዋጽኦ እንደሚያደርግ ጠቃቅሳችኋል። በምን መንገድ ነው ይሄንን ክፍተት ሊሞላ የሚችለው? በምን መንገድ ነው ሚናው የሚገለጸው?
እንደኔ ዘርፉ ላይ የሚመጡት ታዳጊዎች ራሳቸውን አዘጋጅተው ወደ ዩኒቨርሲቲም ወደ ተለያዩ ተቋማቶች በሚገቡ ጊዜ ራሳቸውን ፕሪፔር እንዲያደርጉ ያደርጋቸዋል ብዬ አስባለሁ። እና የአርቲፊሻል ኢንቴሊጀንስ፣ ሶፍትዌር ዲቨሎፕመንት፣ የአይቲ ኢንዱስትሪ፣ ፎርዝ ኢንዱስትሪያል ኢንቨንሽን እነዚህ የምንላቸው ነገራቶች በሙሉ በአገር ደረጃ ካሰብነው እንደ ኢትዮጵያም ከፍተኛ ፍላጎቱ የሃርድዌር ኢንዱስትሪ መገንባት ምናምን ሳይሆን የሰዎችን አይምሮ መገንባት ነው የሚያስፈልገው። እዛ ኢንዱስትሪ ደግሞ ሬዲ የምናደርገው አመለካከቶች ስባቸው በዚህ ኢኮኖሚ ዓለምን እይታ ማየት አለባቸው። ከዶሜስቲክ እይታ ወጥተው ግሎባል እይታዎች ሲኖራቸው አውት ኦፍ ከነዚህ ሚሊዮኖች ውስጥ መቶዎቹ መቶ ሺዎች የሚቆጠሩ እዚህ ኢኮኖሚ ላይ መቀላቀል ከቻሉ አይ ቲንክ ለሀገር በቢሊየንስ ኦፍ ዶላር ጀነሬት ማድረግ የሚችሉበት ፖሲቢሊቲዎች አሉ። እና ኢንዱስትሪዎቹ ደግሞ እንደምናያቸው ነው በጣም በጥቂት ሰዎች ላፕቶፕ ሁሉ ሰዎች ፕሮግራመሮች እየጀመሩ ሀንድረድ ኦፍ ሚሊዮን ዶላር ቢሊዮን ዶላር ኢኮኖሚ ጀነሬት ማድረግ የሚችሉ ሰዎች የሜንስትሪም ዜና ነው። በቀላሉ በአሁን ሰዓት የሚሰሙ ዜናዎች ናቸው። ኢቨን ከአፍሪካም ተነስቶ ግሎባል ማርኬት ለኢምፓክት መፍጠር የቻሉ ሰዎች እየተፈጠሩ ነው። እንደነዚህ አይነት ሰዎችን ለመፍጠር በጣም ይረዳል ብዬ አስባለሁ። መሰረትም ኤጁኬሽን አንደኛው መሰረት ነው። ሁለተኛው ደግሞ ኢንፍራስትራክቸር ነው። ስለዚህ ኤጁኬሽን ኢንፍራስትራክቸር ነው። ኢንፍራስትራክቸር ደግሞ በአሁኑ ሰዓት ኢኮኖሚ ላይ ፈቅድልን ይችላል። እያንዳንዱ አካባቢ ላይ የሚያስፈልጉ መሰረታዊ የኮምፒውተርና የኤሌክትሮኒክስ ሃርድዌር ላቦራቶሪ መገንባት አይቻልም ብሎ 100% ማስቀመጥ አልችልም። ምክንያቱም ያው የመንግስት የራሱ የተወሰኑ ፕራዮሪቲዎች ሊኖሩ ይችላሉ። አላውቅም። እነዚህ በጣም ታለንትድ የሆኑ በጣም ሀይ ኢንፍራስትራክቸር የሆኑ ላቦራቶሪዎችን በየቦታው ቢገነቡ ልጆች መጫወቻና ሙያ ቦታ አሟልተላቸው ዘ ቤስት ፕሌየር ዓለም ላይ ኮምፒት የሚያደርግ እንደምታፈራ ሁሉ ኮምፒውተርም ሶፍትዌርም ተመሳሳይ ነው። የሚለማመዱበት ኢንቫይሮንመንት በመፍጠር ያ ኢንቫይሮንመንትን ከፈጠርክ በኋላ ዘ ቤስት ፕሮግራመር ወይ ደግሞ ዘ ቤስት ኢንተርፕረነር ቴክ ፋውንደር መፍጠር ይቻላል። ኢንቫይሮንመንቱ ከሌለ ግን ያ ሰው የመፈጠር ቻንሱ ፕሮባቢሊቲ እየቀነሰ ነው። ዲጂትራል ኢንፍራስትራክቸርን ብሬክ አድርጎ ዲሴንትራላይዝድ የሆነ ሲስተም ይፈጥራል ብዬ አስባለሁ። በዚህ አይ ቲንክ ሀገሪቷንም ይረዳል፣ ኢኮኖሚውንም ይረዳል፣ ወጣቶችንም ይረዳል ብዬ አስቀምጣለሁ።
የት የት ከተሞች ይህንን ቤተ ሙከራ ለመውሰድ ሞክራችሁ? ለወደፊቱስ ምን አይነት ከተሞችን ለማካተት ወይም ምን አይነት ስፍራዎች ላይ ያሉ ህጻናትና ታዳጊዎች ከዘርፉ ጋር እንዲተዋወቁ ለማድረግ አቅዳችኋል?
አሁን ኒርባይ አዲስ አበባ የሆኑ ኤሪያዎች ላይ ነው ለሙከራ እያደረግን ያለ ነው። ነገር ግን ያው ፕራዮሪቲ የሚሰጠው በፖፕሌሽን ዴንሲቲ ያለባቸው አካባቢዎች ላይ ሎኬሽኖች ላይ እየሄድን መሄድ እንችላለን። የትኛው ቦታ ላይ የሚል ገደብ የለንም ያለን ሁሉም የኢትዮጵያ ሎኬሽኖች ላይ መሄድ እንችላለን። ያው ፕሮግራማችንም እንደዛ ነው የሚሆነው። ሰዎችና ወጣቶች ብዙ ያሉበት ኤሪያዎች ላይ ሞር እየተጓዘ ዲጂትራኩ ካቨር ያደርጋል። ፕሮግራሞች አሉ። በአመት ውስጥ ሁሉም ቦታዎች ላይ እንደርሳለን ብለን እናስባለን። ቢያንስ ከ18-21 ሎኬሽኖች ላይ ሙቭ አድርገን ትምህርቱን ኤጁኬሽንን እንሰራለን። ግን የሚያልቅ ፕሮግራም አይደለም። በየአመቱ ይሄ ይቀጥላል። አክሰስ ቱ ካፒታል ኢንቨስተር ፈንድ ማደርግ ተቋማቶች ከተገኙ ደግሞ ማብዛት ይቻላል። ብዙ ካፒታል ደግሞ ካለ ያ ላብራቶሪዎቹ ያቋቋሙ ስዋይን ትሬኒንግ ያደረጉ ፊዚካል ሎኬሽኑን ማድረግ ይቻላል። ይሄ ሞባይል ሎኬሽን አማራጭ ስለሌለ ነው ተደራሽነቱን ለማስፋት ነው።
እጅግ በጣም አመሰግናለሁ ጌትነት አሰፋ፣ የአይኮግ ላብ አጋር መስራች እንዲሁም ደግሞ አሁን ዋና አማካሪ ኃላፊነቶችን ትሰራለህ። ዲጂትራክ ስለተሰኘው አዲሱ ህጻናትና ወጣቶች ላይ ያተኮረ መርሃ ግብር ለአድማጮች ስለነገርክልን ስላጋራህልን በእጅጉ አመሰግናለሁ።
እሺ፣ እኔም አመሰግናለሁ። በጣም
ጋቢና ቪኦኤ ነው እየተከታተላችሁ ያላችሁት አድማጮቻችን፣ እንዲሁም ተመልካቾቻችን። ወደ ቀጣዩ ዝግጅት ስንሻገር በተለያዩ የውጭ ሀገራት የሚኖሩ ትውልድ ኢትዮጵያን በትውልድ ሀገራቸው ውስጥ የሚፈጠሩ ችግሮችን ለመቅረፍ ማህበራትን መስርተው እየተንቀሳቀሱ ይገኛሉ። የተለያዩ ድጋፎችን በማሰባሰብ አቅመ ደካማዎችን ይደግፋሉ፣ ተማሪዎችን ከትምህርት እንዳይርቁም ያደርጋሉ። መሰል ተግባራትን በማድረግ ከሚታወቁ ማህበራት መካከል አንዱ የድሬዳዋ ተወላጆችና ወዳጆች ማህበር ነው። አዲስ ቸኮል ያጠናቀረውን ዘገባ በመቀጠል አሰማችኋለሁ። አድማስ ተሻግረው ኑሯቸውን በተለያዩ የዓለም ጥጎች ያደረጉ የምስራቅ ኢትዮጵያዊቷ ከተማ ድሬዳዋ ልጆችና ወዳጆች ከአምስት ዓመታት በፊት አንድ ማኅበር አቋቁመዋል። መጠሪያው የድሬዳዋ ልጆችና ወዳጆች ዓለም አቀፍ ማኅበር ይሰኛል። የማኅበሩ የቦርድ አስፈጻሚ ኮሚቴ አባልና የሕዝብ ግንኙነት ኃላፊ አቶ ሙልጌታ ብርሃኑ ማኅበሩን ለማቋቋም ያበቁ ምክንያቶችን እንዲያስታውሳሉ።
እንግዲህ ድሬዳዋን አብዛኛው የኢትዮጵያ ሕዝብም እንደሚያውቀው በብዙ መልኩ የተለየች እና ብዙ ጥሩ እሴቶች ያሏት ከተማ ነች። በዛ መልኩ የምትታወቅም ከተማ ነች። ከጥቂት ዓመታት ወዲህ ግን በተለያየ ምክንያት ኢኮኖሚያዊ እና ማህበራዊ ችግሮች በጣም በሰፊው ያለባት ከተማ ሆናለች። ለመመስረቱ ለዚህ ማህበር መመስረት ምክንያቱም እና ዋናው ነገር እሱ ነው። ድሬዳዋ መልካም እሴቶችን በተለይ የአብሮነት እሴቶችን ተከባብሮ ተቻችሎ የሚኖር እሴቶችን ድሬዳዋ ውስጥ ጸንቶ መኖር እንዲችል ከትውልድ እንዲተላለፍ ለማድረግ እንዲሁም ደግሞ ይሄ ውሴት ወደ ሌሎች የሀገራችን ክፍሎች ሰብቶ ሌሎች የሀገራችን ክፍሎችም በዛ መልኩ መጠቀም የሚችሉበት እድል እንዲኖር ይሰራል።
በውጭ ሀገራት በሚኖሩ የከተማዋ ተወላጆች ወዳጆችና ሰብአዊ ድጋፍ በሚሹ የከተማዋ ነዋሪዎች መካከል ድልድይ ለመሆን ያለም የሚመስለው ተቋም በአጭር እድሜው ለብዙሀን ህይወት መቃናት የሚበጁ ድጋፎችን ማድረጉን የነገሩን ደግሞ የማህበሩ የድሬዳዋ ምክትል አስተባባሪ ናቸው።
ስሜ አንተነህ መኮንን እባላለሁኝ። የድሬዳዋ ልጆችና ወዳጆች ዓለም አቀፍ ማህበር የድሬዳዋ ምክትል አስተባባሪ ነኝ። እየሰራ ያለ ነው እስከ ዛሬ ድረስ የሰራቸው ስራዎች ለተማሪዎች ድጋፍ ማድረግ ነው። እነዚህም የተማሪዎች ድጋፍ የሚደረገው ከመጀመሪያው ከታች ተነስተን እስከሚለብሱት ልብስ ጀምሮ ድጋፍ ይደረጋል፣ ዩኒፎርም ማለት ነው። ስለዚህ አንድ ተማሪ ወደ ትምህርት ቤቱ ከመሄዱ በፊት ምን ያስፈልጉታል የሚሉትን ከትምህርት መርጃ መሳሪያዎች ደብተር፣ ስራስ፣ ብዕር፣ ላጲስ፣ መቅረጫ እና ደግሞ ለብሶት የሚሄደውን ዩኒፎርምና ቦርሳዎች እነዚህን ማህበሩ ድጋፍ ያደርጋል። ማህበሩ እነዚህ አይነት ነገሮች ድጋፍ ሲያደርግ የተማሪውም የትምህርት እንቅስቃሴ በዛው መሰረት እየተከታተለ ድጋፍ ያደርጋል። አዎ፣ እንግዲህ እዚህ ድሬዳዋ ላይ የምናስተምራቸው በተለያዩ ትምህርት ቤት ውስጥ የሚገኙ 100 ተማሪዎች አሉን። ከዛ በተረፈ ደግሞ 2 የዩኒቨርሲቲ ተማሪዎች አሉን። ስለዚህ ሁሉንም የምንከታተልባቸው የራሳችን የሆነ ሜትር አለን ማለት ነው። ሌላው ደግሞ ለአቅመ ደካሞች ወደ 200 የሚጠጉ አቅመ ደካሞችን በየአመቱ ድጋፍ ያደርጋል። ይህም በየአመቱ ድጋፍ የሚያደርገው ለፋሲካ እና ለረመዳን ጾም ወቅት ለጾም መፍቻ እንዲሆናቸው አቅመ ደካሞች ከየት የማያመጡ በመሆኑ ያንን ድጋፍ አድርጎ በዓሉን በደስታ እንዲያሳልፉ የሚያደርግበት ሁኔታ ላይ ነው ያለው።
በተለይ ማህበሩ በትምህርት ዘርፍ የትምህርት ፍላጎት ኑሯቸው በቂ የትምህርት ቁሳቁስና ግብአት ማነስ የፈተናቸውን ቤተሰቦች በመደገፍ ረገድ ያደረገውን እንቅስቃሴ በበጎ የሚያነሱ የከተማዋ ነዋሪዎችን አግኝተናል። ወይዘሮ ስመኝሽ ወጋየውና ወይዘሮ ትግስት ስንቄ የማህበሩን አበርክቶት እንዲህ ገልጹታል።
የድሬዳዋ ልጆችና ወላጆች ማህበር ዓለም አቀፍ ማህበር እጅግ በጣም ነው ከጎናችን ያለው። ምክንያቱም በየአመቱ አምስተኛ አመቱ ነው መሰለኝ፣ ለእኛ ግን አሁን ሶስተኛ አመት ላይ ይደርሰናል። እጅግ በጣም ደብተር፣ ዩኒፎርም አናስብም። ደብተር ሙሉ አመቱን ሙሉ ደብተር አናስብም። በተለይ በዚህ አመት ስራ አቁሜ እግሬን ተሰብሬ ወድቄ ለአንድ አመት ተኝቼ ነበረ። በጣም እጅግ ትልቅ ነገር አደረገልኝ። ምንም ሳላስብ ምንም ወጪ ሳላወጣ የድሬዳዋ እንትን ዓለም አቀፍ በጣም አስተዋጽኦ አድርጎልኛል።
በቅድሚያ ሳላመሰግነው ማላልፈው ነገር የድሬዳዋ ልጆችና ወዳጆች ዓለም አቀፍ ማህበር ያደረገልኝ ለሁለት አመት ነው መጀመሪያ። አሁን ሶስተኛ አመታችን ይዘናል። ዩኒፎርም፣ ደፍተር እና እንደዚህ ቁሳቁሶች፣ እስክሪፕቶ፣ ላጲስ፣ መቀረጫዎች፣ ፖርሳም ጨምሮ 1,000 ብር በእጃችን ነበር የሚሰጠን። የባለፈው አመት በቡክ አድርጎልናል።
አቶ ሞገስ ተስፋዬ በበኩላቸው አቅም ላነሳቸው የእድሜ ባለጸጋዎች የተደረገውን ድጋፍ እርባና ያውሳሉ።
ህጻናቶችን ከማስተማር ባሻገር ጧሪ ቀባሪ የሌላቸውን አረጋውያንን በኢድ አልፈጥርና በፋሲካ በዓል ላይ 200 አረጋውያንን ሰሌክት እያደረገ በየቀበሌው እነሱን በገንዘብ በጥሬ እቃ እየረዳና በዓልን ሳይሰማቸው እንዲያሳልፉ በማድረግም ይታወቃል። ሌላው ደግሞ በጣም ዓለም በጨለመችበትና ኮቪድ በጣም አገብጋቢ ሁኔታ ውስጥ የኮቪድ ጉዳይ በገባበት ወቅት ማህበሩ በማስተባበርና ከማህበሩ ውጪ የሆኑ ሰዎችን ሁሉ በመንገር ገንዘብ በማሰባሰብ የኮቪድ ማሽን ገዝቶ ለድሬዳዋ አስተዳደር ጤና ቢሮ የኮቪድ ቴስት ማድረጊያ ማሽን አስረክቧል ይህ ማህበር። እና ወደፊትም ይህ ማህበር በጤናው ላይ ከፍተኛ ስራ ለማስራት ከተለያዩ የውጭ ሀገር ዶነሮች ጋር እየተነጋገረ ስራውን እየሰራ እቅድና ፕላን ይዞ እየተንቀሳቀሰ ያለ ማህበር ነው።
በመላ ዓለም ከሚገኙ አባላቱና የዓላማ ተጋሪዎቹ ልገሳ ስራውን የሚያከናውነው የድሬዳዋ ልጆችና ወዳጆች ዓለም አቀፍ ማህበር እድሜው ሲጨምር አቅሙ ሲጠነክር አስተዋጽኦንም ለማስፋት አቅዷል። ከትምህርትና ሰብአዊ ድጋፍ አበርክቶቱ በተጨማሪ የከተማዋን ዙሪያ ስነ ምህዳር በሚጠቅሙ ስራዎች ለመሳተፍ ፍላጎት እንዳለው ከማህበሩ የህዝብ ግንኙነት ኃላፊ አቶ ሙሉጌታ ብርሃኑ ሰምተናል።
ድሬዳዋ እንግዲህ ብዙ ጊዜ የምትጠቃበት የጎርፍ አደጋ አለ። እስካሁን እስከ ቅርብ ጊዜ ድረስ እንግዲህ በጣም ከከፋው በ1999 ከነበረው በኢትዮጵያ አቆጣጠር ከነበረው ችግር ውጭ በየጊዜው ጎርፍ እየመጣ ነዋሪዎችን እየጎዳ ብዙ የሰው ህይወት እያጠፋ ይገኛል። በአካባቢ ጥበቃ ላይ መስራት እንፈልጋለን። እሱ አንዱ ከምንሰራቸው ዓላማዎች ውስጥ ነው። ከዛ ውጭ ድሬዳዋ ልክ እንደ ሌሎች የሀገራችን ክፍሎች ብዙ የሚታዩም የማይታዩም ቅርሶች አሏት። በጣም ትልልቅ የሚባሉ ለሀገራችን ትልቅ ፋይዳ ያላቸው ለምሳሌ ዳህርላ ጥንታዊ ከተማን የመሰለ የለጎዳ ዋሻ የመሰለ የተለያዩ ቅርሶች አሉ። እነሱ ቅርሶች በደንብ የሚተዋወቁ ለሀገራችንም ለከተማዋም ኢኮኖሚያዊም ማህበራዊ ፋይዳም እንዲኖራቸው ለማድረግ እዛ ላይ ባለሙያዎችን ይዘን የመስራት ፍላጎት አለ።
ከዚህ በተጨማሪ የከተማዋን ፖለቲካዊ ችግሮች ለመቅረፍ ማህበሩ ሊኖረው የሚችለውን ተሳትፎ አቶ ሙሉጌታ አክለዋል።
ድሬዳዋ ላይ ብዙ ጊዜ በፖለቲካዊ ችግርም አለባት። በተለይ ህዝቦቿ በእኩልነት በፍቅር የኖሩ በመቻቻል የኖሩ ህዝቦች ያሏት፣ ግን በፖለቲካው ምክንያት ትንሽ ችግሮች አሉ። እንግዲህ እንደ አንድ የሲቪክ ማህበር በዛ ዙሪያ ላይም እንቅስቃሴ በማድረግ ሰውን ግንዛቤ እንዲኖረው በማድረግ ከተማዋ ፍትህ የሰፈነባት ነዋሪዎቿ ከዚህ ቀደም እንዳለው ባህልና እሴት ተቻችሎ ተከባብሮ ያለ መድሎ ያለ አድሎ መኖር የሚችልበትን ነገር ለመፍጠር እንቅስቃሴ ለማድረግ እሱም እቅዳችን ውስጥ ያለ ነው። ኦልሬዲ በስፋት ለመስራት ከዚህ በኋላ በከተማው ውክልና እንዲኖረን ተወካዮች እንዲኖሩና ጽህፈት ቤት እንዲኖረን ሰዎችን አወዳድረን ቀጥረናል። የጽህፈት ቤት የማደራጀት ስራ እየተሰራ ነው ያለው።
ማህበሩ እስካሁን ድረስ ከመቶ በላይ አባላት እንዳሉት የተነገረ ሲሆን አባላቱም በዋናነት በአራት አህጉራት ማለትም በሰሜን አሜሪካ፣ አውሮፓ፣ እስያና አውስትራሊያ እንደሚኖሩ የማህበሩ ገጽ ያሳያል። ጋቢና ቪኦኤ ነው እየተከታተላችሁ ያላችሁት። ከአሜሪካ ድምፅ አድማጮቻችን እንዲሁም ተመልካቾቻችን በዝግጅቶቻችን ላይ ማናቸውም አይነት አስተያየቶች፣ ጥቆማዎች ቢኖሯችሁ መደበኛዎቹን የማህበራዊ መገናኛ አውታሮቻችንን እንድትጠቀሙ እንጋብዛለን። አሁን የሙዚቃ አፍታን እንውሰድና ተመልሰን ወደ ሌሎች ዝግጅቶቻችን እንሄዳለን። ጣቢያው የአሜሪካ ድምፅ በመከታተል ላይ ያላችሁ ደግሞ ጋቢና ቪኦኤ ዝግጅታችን ይቀጥላል። አስከትለን ደግሞ የምናልፈው ወደ መዝናኛ ዜናዎች ነው። በሳምንቱ መግቢያ ላይ በዓለም አቀፍ ደረጃም በተለይም ደግሞ በዚህ በዩናይትድ ስቴትስ ትልቅ ክብር የሚሰጠው ጎልደን ግሎብ የተሰኘው የፊልም ባለሙያዎች ሽልማት ስነስርዓት ተከናውኗል። በሌላ በኩል ደግሞ ኢትዮጵያዊቷ የፎቶግራፍ ባለሙያ አይዳ ሙሉነህ ጥበብ ለሰናይ ነገር ጥሪ ወይንም ሙግት የተሰኘ ስብስቧን ለእይታ አብቅታለች። ይህንንና ሌሎች ጉዳዮችን የተካተቱበትን የመዝናኛ ዜናዎች አፍታን ኤደን ገረመው ታቀርብልናለች።
80ኛው የጎልደን ግሎብ የፊልም ሽልማት ማክሰኞ ዕለት ጥር 2 2015 ዓ.ም ተካሂዷል። በዘንድሮ የጎልደን ግሎብ ሽልማት ላይ ዝነኛው የ76 ዓመቱ የፊልም ዳይሬክተር ስቲቨን ስፒልበርግ ለሶስተኛ ጊዜ ተሸላሚ ሆኗል። ዳይሬክተር ስቲቨን ስፒልበርግ ጃው፣ ሺንድለርስ ሊስት እና ሴቪንግ ፕራይቬት ራያን በተሰኙ ፊልሞቹ ዝናን የተጎናጸፈ ሲሆን ዘንድሮ ዘ ፌብልማን በተሰኘው ፊልሙ ጎልደን ግሎብ ላይ በምርጥ ዳይሬክተርነትና በምርጥ የምስል ድራማ ዘርፎች ሁለት ሽልማቶችን ተቀዳጅቷል። ዘ ባንሺስ ኦፍ ኢንሽሪን በተሰኘውና በሁለት የአይርላንድ ሰዎች መካከል ባለ ጸብ ዙሪያ ላይ የሚያተኩረው ሙዚቃዊ የኮሜዲ ስራ ዳይሬክተር የሆነው የማርቲን ማክዶ ስራም ምርጥ የስክሪን ቲያትር በመሰኘት የተሸለመ ሲሆን ተዋናይ ኮሊን ፋረል ደግሞ የምርጥ የኮሜዲ ተዋናይ ሽልማትን ወስዷል። በዕለቱ እጅግ ብዙ ተዋናዮች በተለያዩ ዘርፎች ሽልማቶችን በመውሰድ ደምቀው አብሽተዋል። ኢትዮጵያዊቷ ዓለም አቀፍ የፎቶግራፍ ጥበብ ባለሙያ አይዳ ሙሉነህ በውሃ ችግር ዙሪያና በሴቶች ላይ ያተኮሩ ስራዎቿን በዱባይ ኤፊ ጋለሪ ለእይታ ማብቃቷን አስታወቀች። አርቲስቷ ዘ አርት ኦፍ አድቮኬሲ ወይም ደግሞ የጥብቅና ጥበብ ስትል የሰየመችው አውደ ርዕይ እንደ አውሮፓውያን አቆጣጠር ለመጀመሪያ ጊዜ በ2020 ዓ.ም ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት በወሰዱበት ጊዜ በኖርዌይ ስራዎቿን ያቀረበች ሲሆን ከኮቪድ-19 ወረርሽኝ በኋላ ለመጀመሪያ ጊዜ አሁን ስራዎቿ በድጋሚ በዱባይ መታየት መጀመራቸውንም በፌስቡክ ገጿ ላይ አስታውቃለች። ይህ ስራ ወተር ኤድ በተሰኘ የግብረሰናይ ድርጅት አማካኝነት የተደገፈ ሲሆን አዳ አፍሪካውያን ሴቶች ያሉባቸውን ተግዳሮቶች በተለይም ደግሞ ውሃ በሞላበት አህጉር ውስጥ ውሃ መጠማትን የመሳሰሉ ሀሳቦችን ያሳየችበት ነው። በዱባይ ኤፊ ጋለሪ መታየት የጀመረው ይኸው የፎቶግራፍ አውደ ርዕይ እስከ የካቲት አጋማሽ ድረስ እንደሚዘልቅም ከፎቶግራፍ ባለሙያ የፌስቡክ ገጽ ላይ አግኝተናል። በመጨረሻም በኢትዮጵያ የመጀመሪያው የግል የእንግሊዝኛ ጋዜጣ መሆኑ የሚነገርለት ካፒታል ጋዜጣ የ25ኛ ዓመት ክብረ በዓሉን ማክበር እንደጀመረ አስታውቋል። በኢትዮጵያ የመገናኛ ብዙሃን ታሪክ ውስጥ የግል ጋዜጦች ከመንግስትና ከተለያዩ አካላት በተለያዩ ጊዜያት በሚደርሱ ጫናዎች፣ የወረቀትና የማተሚያ ቤት ተግዳሮቶች እንዲሁም ደግሞ የብቁ ባለሙያዎች እጥረት አንጻር የጋዜጣው የሩብ ምዕተ ዓመት ጉዞ መታሰቡም ተገልጿል። ጋዜጣው የ25 ዓመት ጉዞውን ለመዘከር ኤግዚቢሽንና የፓናል ውይይት ያካሂዳል። ከጥር 3 እስከ ጥር 12 2015 ዓ.ም ኤግዚቢሽኑ በአሊያንስ ኢትዮ ፍራንሴስ የሚቆይ ሲሆን በኤግዚቢሽኑ ላይ ባለፉት 25 ዓመታት ውስጥ በካፒታል ጋዜጣ የፎቶግራፍና የቪዲዮ ባለሙያዎች የተነሱ ከመቶ በላይ ስዕሎች እና ተንቀሳቃሽ ምስሎች እንዲሁም በሀገሪቱ የነበሩ አብይ የፖለቲካዊ ጉዳዮችን የሚያሳዩ ተብለው የተመረጡ የጋዜጣው ምስሎች ለእይታ እንደሚቀርቡ ጋዜጣው በድረገጹ ላይ አስታውቋል። ካፒታል ጋዜጣ በሳምንት አንዴ እሁድ ማለዳ በክራውን አታሚዎች አማካኝነት የሚታተም ሲሆን ፖለቲካዊ፣ ምጣኔ ሀብታዊ፣ የተለያዩ ማህበረሰብ ተኮር ጉዳዮች እንዲሁም ደግሞ የስነ ጥበብ ስራዎችና የካርቱን ምስሎችንም የሚያጋራ ነው። በኢትዮጵያ የህትመት ታሪክ ውስጥ የመጀመሪያው የአማርኛ ጋዜጣ የሆነው የአእምሮ ጋዜጣ ከታተመ በኋላ በመንግስት ስር ከሚተዳደሩት ጋዜጣዎች ውጪ በተለይም በግሉ ዘርፍ ለሚሰሩ ጋዜጦች ረዥም ዘመንን መሻገር ከባድ መሆኑን በተለያዩ ጊዜያት በፕሬስ ውስጥ ያሉ ባለሙያዎች ይናገራሉ። ከአሜሪካ ድምጽ ለተሰናዳው የመዝናኛ ዜና ኤደን ገረመው ከዋሽንግተን ዲሲ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ኤደንን ለቀደሙት የመዝናኛ ዜናዎች እናመሰግናለን። በነገራችን ላይ በአሁኑ ሰዓት በዚህ በዩናይትድ ስቴትስ ባለው የዜና አውታሮች ላይ መነጋገሪያ ከሆኑ የመዝናኛውን ዓለም ከሚመለከቱ ጉዳዮች መካከል አንዱ የቀድሞው የሙዚቃው ንጉሥ ተብሎ የሚጠራው ኤልቪስ ፕሪስሊ ልጅ ሊዛ ማሪ ፕሪስሊ በ54ኛ ዓመቷ ላይ ዛሬ ከዚህ ዓለም በሞት መለየቷ ተሰምቷል። በድንገተኛ የልብ ችግር ምክንያት እንደሆነ ነው የሞቷ ምንጭ የተነገረው። የቀድሞው የዓለም የሙዚቃ ንጉስ ተብሎ የሚጠራው የማይክል ጃክሰን ባለቤት እንደነበረችም ይታወሳል። እሷም ደግሞ እጅግ ብቁ ከሆኑ ሙዚቀኞች ትልልቅ ሽልማትን ካገኙ ሙዚቀኞች መካከል አንዷ ነበረች። ድንገተኛ ሞቷ የአሁኑ የዜና አውታሮች መነጋገሪያ ሆኗል። ጥቂት ደቂቃዎች አሉን። ከዚያ በፊት ግን ዝግጅቶቻችን ላይ አስተያየት ቢኖራችሁ እንዴት ማግኘት እንደምትችሉ የሚጠቁመውን ማስታወቂያ እንስማ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ጋቢና ቪኦኤ በሳምንት 7 ቀናት ከአሜሪካ ድምፅ ራዲዮ ከዋሽንግተን ዲሲ በቀጥታ የሚተላለፍ ወጣቶችን የሚመለከት ልዩ መርሃ ግብር ነው። የተለያዩ ወጣቶችን የሚመለከቱ ውይይቶችና ንግግሮችን እናስተናግዳለን። ቢነሱ ብንነጋገርባቸው የምትሏቸውን ሀሳቦች እንድታጋሩን በድጋሚ እንጋብዛለን። አንድ ሙዚቃ ሰምተን እንመለስ። ጣቢያው የአሜሪካ ድምፅ። ስትከታተሉት የነበረው ደግሞ ጋቢና ቪኦኤ። አብራችሁን ስለነበራችሁ እናመሰግናለን። መልካም ሳምንት ይሁንላችሁ። በመስተንግዶ ሀብታሙ ስዩም፣ በሙዚቃና በመሰናዷችን ቅንብር አብሮን የቆየው ደግሞ ንጉሱ ታምሬ ነበር። መልካም ሳምንት ይሁንላችሁ። Stop playing with my heart right now. Girl, I need you in my life right now. The one more tighter, need your love right now. Stop playing with my heart right now. Girl, I need you in my life right now. The one more tighter, need your love right now.